ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በዚህን ሰዓት በራዲዮናችሁ ዙሪያ ተሰብስባችሁ ከእግዚአብሔር ቃል ማዱን ለመካፈል የቀረባችሁትን ሁሉ እንደምን አመሻችሁ፣ እግዚአብሔር ይባርካችሁ እያልን የዛሬውን ሰላምታችን በዚህ ባየር ሞገዳማ ካይነት እናቀርብላችኋለን። እኛም ባለንበት ስፍራ እግዚአብሔር አምላካችን መውጣትና መግባታችንን ተጠብቆ ነው በዚህ ሰዓት እንድንገናኝ ፈቃዱ ሆኗል። በዛሬው ምሽት ክፍለ ጊዜያችን እንግዲህ እንደተለመደው የመጽሐፈ ኢዮብ ጥናታችንን እንቀጥላለን። እግዚአብሔር የሚኖረንን ጊዜ ይባርክልን እያልን በዚህ ዝማሬ እግዚአብሔርን እስቲ እናሞጋግሰው።
አልክቶች መካከል እንዳንተ የለም ንጉሶ ንገዘላለ ንገዘላለ አቦቱን መዋቀዱና ቋቋሙ ተከዳ ጎንጋር መቼ ችሎት ቢት ቆመ ያማረው ዳጎን ተሰባበረ ያማረው ዳጎን ተሰባበረ በማልክቶች መካከል እንዳንተ የለም ንጉሶ ንገዘላለ ንገዘላለ በማልክቶች መካከል እንዳንተ የለም ጌታው ይክበር ዘላለ ክበር ዘላለ ጠላቶቼ ቀንተውብኝ በአንበሶች ጉድጓድ ጣሉኝ አንተ ግን ፈጥነህ ደርስብኝ ያናብስቱና ኢየሱስ ዘጋህ ያናብስቱና ጌታ ዘጋህ በማልክቶች መካከል እንዳንተ የለም ጌታ ሆይ ክበር ዘላለም ክበር ዘላለም ጋራስ ወዳደር ታምር ተራ ሰምቶ በእሳት መለፈ ከነሱ አምላክ የኛ በለጠ ከነሱ አምላክ ኢየሱስ በለጠ በማልክቶች መካከል እንዳንተ የለም ንጉሶ ንገዘላለ ንገዘላለ በማልክቶች መካከል እንዳንተ የለም ጌታ ሆይ ክበር ዘላለም ክበር ዘላለም
እግዚአብሔርን የሚመስል ማን አለ? አዎ በሰማይም በምድር እንደ እግዚአብሔር ያለ ማንም የለም። እግዚአብሔር ይክበር ይመስገን። እንጸልይ። ጌታ ሆይ አንተ ለሕይወታችን መታመኛችን ነህ። በመውጣታችንና በመግባታችን ባለንበት ስፍራ ሁሉ ካይን እይታ ስለማታርቀን እጅግ አድርገን እናመሰግንሃለን። በገጠመን መከራ ሁሉ በፈተናችንም ሁሉ እግዚአብሔር ሆይ መውጫውን መንገድ ስለምታዘጋጅልን ድልንም ደግሞ ስለምትነሳልን እግዚአብሔር ሆይ ክብር ተመስገን። አቤቱ አምላካችን ሆይ በቀናው መንገድ ካንተ ጋር ስንጓዝ ነው ጌታችን ሆይ እጃችንን ይዘታራምደናል። መልካሙንም ጌታዬ ሆይ ያንተን መንገድ ታሳየናል። ስለዚህም ደግሞ በዚህ በሕይወት መንገድ መኖር እንድንችል እያንዳንዳችንን እርዳን። አቤቱ አምላካችን ሆይ በድለን ስተን አንተን አሳዝነን ሊሆን ይችላል። እግዚአብሔር አምላካችን ሆይ በምትቆነጥጠን ጊዜ በምትቀጣን ጊዜ እንደ ልጆች ወደ አባትነት ወደ አንተ ዙፋን መመልከት እንድንችል ደግሞ እርዳን። ይህንን ሁሉ ደግሞ በትግስት ማለፍ እንድንችልም ደግሞ አስተምረን። በዛሬው ምሽት ክፍለ ጊዜ ደግሞ በምንማረው ከዚህ ከቃልህ ደግሞ እግዚአብሔር ሆይ ታምራትን ማየት እንድንችል እርዳን። የሚኖረንንም ጊዜ ሁሉ ባርክልን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም ስትልስማን አሜን። ከበራችሁ አድማጮች በምዕራፍ 11 ነዕማታዊው ሶፋር ለመጀመሪያ ጊዜ ያደረገውን ንግግር በስፋት ከተመለከትን በኋላ ወደ ምዕራፍ 12 ተሸጋግረን ኢዮብ በሚሰጠው ምላሽ አማካይነት የመጀመሪያው ዙር ውይይት ስለመጠናቀቁ የሚያወሳውን ክፍል መጠቃቀሳችን ይታወሳል። ኢዮብ በነበረበት ዘመን ሰዎች አይምሯዊ ወይም ምርምር ነክ ጥያቄዎችን አንስተው መወያየትና ለጥያቄዎች ማናሳማኝ መልስ እንደሚሰጥ የመፈካከር ዝንባሌ እንደነበራቸውም ማውሳታችን የሚታወስ ነው። አሁን ማለት በዛሬው ምሽት ክፍለ ጊዜያችን በምንመለከተው በምዕራፍ 13 ኢዮብ ከበፊቱ በባሰ ሁኔታ ያመረረ ይመስላል። አነጋገሩም ሽሙጥና ዘለፋን የተሞላ ይመስላል። የሚጠብቀውን እርዳታ ከጓደኞቹ ማግኘት አልቻለም። ስለዚህም ጉዳዩን በቀጥታ ለእግዚአብሔርን ማቅረብ መርጧል። ይህንን በተመለከተ አሁን ከመጽሐፍ ቅዱሳችን ማለትም ከመጽሐፈ ኢዮብ ምዕራፍ 13 ከቁጥር 1 እስከ 2 ያለውን ስፍራ እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኢዮብ ምዕራፍ 13 ቁጥር 1 እና 2ን ተመልከቱ። መጽሐፈ ኢዮብ ምዕራፍ 13 ቁጥር 1 እና 2ን አውጡ። ወገኖች ቃሉ እንዲህ ይላል፣ እነሆ ይህን ሁሉ ዓይኔ አየች ጆሮዬም ሰምታ አስተዋለችው። እናንተ የምታውቁትን እኔ ደግሞ አውቃለሁ፣ ከእናንተ የማንሳ አይደለሁም ይላቸዋል። ጓደኞቹ ማብራራት የፈለጉትን እውነት ኢዮብም ያውቀዋል። ከዚህ ቀደም የማያውቀውን እውነት አልነገሩትም፣ በችግሩም ሊረዱት አልቻሉም። ነገር ግን ሁሉን ለሚችል አምላክ መናገር እፈልጋለሁ፣ ከእግዚአብሔርም ጋር ለመወቃቀስ እሻለሁ ይላል። ቁጥር 3ን ይመለከቷል። ኢዮብ ለጓደኞቹ ሳይሆን ጉዳዩን በቀጥታ ለእግዚአብሔር ማቅረብ ይፈልጋል፣ ከእግዚአብሔር ጋር ለመዋቀስም ይፈልጋል። ቁጥር 4 ላይ እንዲህ ሲል ይናገራል፣ እናንተ ግን በሐሰት ለባጮች ናችሁ፣ ሁላችሁ የማትጠቅሙ ባለመድኃኒቶች ናችሁ ይላቸዋል። የገዛ ጓደኞቹ ችግሩን ሊያውቁለትና መፍትሄ ሊያገኙለት እንዳልቻሉ ነው በድጋሚ ኢዮብ የሚናገረው። እነዚህ ሰዎች የስኳር በሽታ ላለበት ሕመምተኛ የሳምባ በሽታ መድኃኒት እንደሚያዙ ሐኪሞች ናቸው፣ ነገርም የተምታታባቸው ናቸው። ቁጥር 5ን ተመልከቱ። ምን ነው ዝም ብላችሁ ብትኖሩ ይህ ጥበብ በሆነላችሁ ነበር ይላቸዋል። አጉልና የማይጠቅም ነገር ከማውራት ይልቅ ዝም ቢሉ ይሻላቸው እንደነበር ይነግራቸዋል ኢዮብ። አሁንም ክርክሬን ስሙ፣ የከንፈሬንም ሙግታ አድምጡ። በእውኑ ስለ እግዚአብሔር አሰትን ትናገራላችሁን? ስለ እርሱም ሽንገላን ታወራላችሁን? ይላቸዋል። ኃጢአት እንዳደረገና ባደረገው ኃጢአት ምክንያትም እግዚአብሔር እየቀጣው እንደሆነ ሲናገሩ በሐሰት ለእግዚአብሔር እየተሟገቱለት እንደሆነ ይነግራቸዋል። ነገርን በትክክል ማየት እንዲችል ረድተውት ቢሆን ኖሮ እነዚህ ሰዎች ኢዮብን ረድተውታል ማለት በተቻለ ነበር። እነርሱ ግን ይህን ከማድረግ ይልቅ ይበልጥ ነጭናጫና ተከራካሪ ነው ያደረጉት። ለፊቱስ ታደላላችሁን? ስለ እግዚአብሔርስ ትከራከራላችሁን? ቢመረምራችሁስ መልካም ይሆንላችኋልን? ወይስ በሰው እንደምትሳለቁ ትሳለቁበታላችሁን? ይላቸዋል። ከቁጥር 8 እስከ 10 ያለውን ስፍራ ተመልከቱ። በስውር ለሰው ፊት ብታደሉ ዘለፋ ይዘልፋችኋል ይላችኋል። እግዚአብሔርን በተገቢው ሁኔታ አልወቀላችሁትም በማለት ነው ኢዮብ ከነዚህ ሰዎች ጋር የሚከራከረው። ከቁጥር 11 እስከ 14 ያለው እንደሞናም ብብ ክብሩስ አስፈራችሁ ምን? ግርማውስ አይወድቅባችሁ ምን? ምሳሌዎቻችሁ ያመድ ምሳሌዎች ናቸው። ምሽጎቻችሁ የጭቃ ምሽጎች ናቸው። ዝም በሉ እናገርም ዘንድ ተውኝ። የሆነው ነገር ይምጣብኝ፣ ስጋዬን በጥርሴ ይዛለሁ፣ ሕይወቴንም በጃ ኖራለሁ ይላቸዋል። በዚህ ሁሉ ውስጥ እንኳ ኢዮብ በእምነቱ አልተናወጠም። እስካሁን ድረስ በወዳጆቹ ሲዘለፍ ነበር፣ አሁን ደግሞ በፍጹም እንደማያውቁት ሆኗል። ይህም ወደፊት ይበልጥ የምንመለከተው ይሆናል። እነሆ ቢገለኝ እንኳ እርሱን በትዕግሥት እጠባበቃለሁ፣ ነገር ግን መንገዴን በፊቱ አጸናለሁ ይላል። ቁጥር 15ን ይመለከቷል። ይህ የኢዮብ ታላቅ የእምነት አነጋገር ነው። በአመጽ በእምነት አጉዳይነትና በሌሎችም የሥጋ ሥራዎች ኀጢአት ሳይፈጽም እንዳልቀሩ ጓደኞቹ ኢዮብን እየከሰሱ ነው። እርሱ ደግሞ ከእነዚህ ኀጢአቶች በአንዱም እንኳ ሊወቀስ እንደማይችል ይነግራቸዋል። አሁን ግን በመጠኑም ቢሆን የችግሩ ምክንያት ብቅ እያለ ነው። ኢዮብ ደግሞ በእግዚአብሔር ፊት ቆሞ ለመሟገት እንኳ ፈቃደኝነቱን እየተናገረ ነው። እንደ እውነቱ ከሆነ ወዳጆቼ ማንም ቢሆን ከእግዚአብሔር ጋር ተከራክሮ ረቶታ አይገባም። ከእግዚአብሔር ጋር ብንከራከር እንሸነፋለን እንጂ አናሸንፍም። ጠበቃ ቁመን ከእግዚአብሔር ጋር መከራከር አንችልም። ሁሉ ኀጢአትን ሠርተዋልና የእግዚአብሔርም ክብር ጎሏቸዋልና ኀጢአትን የምትሠራ ነፍስ እርሷ ትሞታለች የሚለውን የእግዚአብሔርን አዋጅ መሻር የሚችል ማንም የለም። አይደለም እንዴ? ለፍርድ የምንቀርበው ወገኖቼ በፍጥረት ዓለም ሁሉ ዳኛ ነው። በጽድቅና በእውነት በሚፈርድ ዳኛ ፊት ነው። ማድረግ የሚቻለን ወይም የሚገባን ነገር ቢኖር በደለኛነታችንን መቀበልና በእግዚአብሔር ምሕረት መታመን ብቻ ነው። እግዚአብሔር መሐሪ ነው። የሚምረንም ከኢየሱስ ክርስቶስ ደም የተነሳ ብቻ ነው። ክርስቶስ የኀጢአታችንን ዋጋ ከፍሏል። ከቅጣት ማምለጥ የምንችለው በዚህ መንገድ ብቻ ነው። ቁጥር 16ን እንይ። ዝንጉ ሰው በፊቱ አይገባምና እርሱ መድኃኒት ይሆንልኛል ይላል። በዚህ ሰው ነፍስ ውስጥ የብርሃን ጭላንጭል እየፈነጠቀ ነው። እርሱ መድኃኒት ይሆንልኛል ይላል። የሚገርም ነው። በነገራችን ላይ እንደ አዲስ ኪዳን ሁሉ በብሉይ ኪዳንም የእግዚአብሔር አዳኝነት ይታወቅ እንደነበር እንድታስተውሉ ፈልጋለሁ። ዳዊት በጣም የከፋ ኃጢአት ፈጽሞ ነበር። ስለሆነም በዚህ እውነት መማጸን ነበረበት። እግዚአብሔር አለቴ፣ መድኃኒቴ፣ ረዳቴ ነው በማለት እምነቱን መስክሯል። ኢሳይያስ ምዕራፍ 62 ቁጥር 2 መመልከት ይቻላል። ኢሳይያስ ምዕራፍ 62 ቁጥር 2ን በኋላ ተመልከቱ። ደህንነት ባልታሰበ ጊዜ ሊጠፋብን እንደሚችል በኪሳችን እንዳለው ሳንቲም አይደለም። ኢየሱስ ክርስቶስ አዳኛችን መድኃኒታችን ነው። ለሰዎች የተሰጠ ከሰማይ በታች ሌላ ስም የለምና ይላል ሐዋርያ ሥራ ምዕራፍ 4 ቁጥር 12ን ልብ ይሏል። ሐዋርያ ሥራ ምዕራፍ 4 ቁጥር 12 ኢዮብ በቁጥር 17 ላይ የሚናገረውን ደግሞ እንመልከት። ነገሬን ተክታችሁ ስሙ፣ ምስክርነቴንም በጆሮአችሁ አድምጡ ሲል ይናገራል። ኢዮብ የሚናገረውን አድምጡ ይላቸዋል። እነሆ ሙግቴን አዘጋጅቻለሁ፣ እንደምጸድቅ ማውቃለሁ ሲል በቁጥር 18 ላይ ደግሞ ጨምሮ ይናገራል። ኢዮብ ከእግዚአብሔር ጋር ለመከራከር በቂ ምክንያት እንዳለው ያስባል። በእግዚአብሔር ፊት እንደሚጸድቅም እርግጠኛ ሆኖ ነው የሚናገሩ። ብዙ ሰዎችም እንዲሁ በመልካም ሥራቸው እንደሚጸድቁ ያስባሉ። ሁላችንም ኀጢአተኞች ነን። የምንኖረውም በዚህ በእግዚአብሔር ላይ ባመፀ ዓለም ውስጥ ነው። ይሁን እንጂ ወዳጆቼ እግዚአብሔር ስለ ወደደን እኛን የሚያድንበት መንገድ አዘጋጅቷል። የኀጢአታችንን ቅጣት እንዲቀበል ልጁ ኢየሱስ ክርስቶስን ላከው። እኔና እናንተ በእርሱ በኩል ወደ እግዚአብሔር መቅረብ ይቻልን። እውነትም መንገድም ኢየሱስ ክርስቶስ ብቻ ነው። ቁጥር 19ን ተመልከቱ። ከእኔ ጋር የሚፋረድ ማን ነው? አሁን እኔ ዝም ብል እሞታለሁ ይላል። በመጀመሪያ ኢዮብ ምነው ሞቴን ባቀረበው ሲል ነበር? ምነው ባልተወለድኩም ሲል ነበር? ይህንን ባለፈው ክፍለ ጊዜ ጥናታችን ተመልክተናል። አሁን ግን ዝም ካልኩኝ የልቤን ካልተነፈስኩኝ መሞቴ ነው ሲል ይናገራል። ይገርማል። ኢዮብ ሆይ ለመሞት ፈቃደኛ ከሆንክ ለምን መናገርህን አትተውም ብለው ለሚጠይቁት ደግሞ መናገሩን እንደማይተው ነው የሚነግራቸው። እስቲ ከቁጥር 20 እስከ 1 ያለውን ስፍራ እንመልከት። ነገር ግን ሁለት ነገር አታድርግብኝ። የዚያን ጊዜ ከፊት አልሰወርም፣ እጅህን ከኔ አርቅ፣ ግርማህም አታስደንግጠኝ ይላል። በዚህ ጊዜ ኢዮብ በጣም የፈራና የተደናገጠ ይመስላል። ከዚህም በኋላ ይላል ቁጥር 22 ላይ ከዚህም በኋላ አጥራኝ እኔም መልስልሃለሁ፣ ወይም እኔ ልናገር አንተም መልስልኝ ይላል። ወዳጆቼ ኢዮብ እንደ ብዙዎቻችን ሁሉ ምን ማድረግ እንዳለበት እግዚአብሔርን ሊነግረው ይፈልጋል። ያሰብነውንና የተመኘነውን ሁሉ እግዚአብሔር እንዲሰጠን እንነግረዋለን። አይሆንም ሲለን ደግሞ እግዚአብሔር ለጸሎቴ መልስ ሳይሰጠኝ ቀረ እንላለን። እናጉረመርማለን፣ እንከፋለን፣ እንበሳጫለን። በመሰረቱ ግን ወገኖቼ እግዚአብሔር የማይሰማውና መልስ የማይሰጠው ጸሎት የለም። ይህንም ማመን አለባችሁ። አስተዋላችሁ? እግዚአብሔር የማይሰማውና መልስ የማይሰጠው ጸሎት ፈጽሞ የለም። አይሆንም ማለቱ ራሱ መልስ ነው። ብዙዎቻችን የማንረዳው ነገር ቢኖር ይሄን ነው። እግዚአብሔር አይሆንም ማለቱ ለጸሎታችን ሌላ መልስ ነው። አብዛኛው ጸሎታችን እግዚአብሔርን የማዘዝ ያህል ነው። እግዚአብሔር ሆይ ይህን አድርግ ያንን አታድርግ እንላለን። ይሁን እንጂ እግዚአብሔር በእኛ መንገድ አይሰራም ወገኖቼ። እግዚአብሔር ግን እኔ በእናንተ ቅድና መንገድ አልሰራም፣ የራሴ እቅድ አለኝ፣ እቅዴን በሕይወታችሁ ፈጽማለሁ ይላል። ለእኛ ለክርስትና ሕይወታችን ይህንን ማወቅና መረዳት ትልቅ ትልቅ በረከት ነው። በአንድ ወቅት በክርስቲያን ዩኒቨርሲቲ ተማሪዎች ኅብረት ጸሎትን በተመለከተ እርስ በርስ ይከራከሩ ነበር። አንዳንዶቹ እግዚአብሔር የወደደውና የፈቀደው መፈጸሙ የማይቀር ከሆነ የመጸለይ ጥቅሙ ምንድን ነው የሚል አቋም ይዘው ነበር። የጸሎት ዋነኛው ዓላማ እግዚአብሔርን መለወጥ ሳይሆን እኛን መለወጥ ነው። አንዳንድ ቤቶች ግድግዳ ላይ ጸሎት ነገሮችን ይለውጣል የሚል ጥቅስ አያለው። አባባሉ እውነት ቢኖረውም የጸሎት ትልቁ ዓላማ ከነገሮች ይልቅ እኛን መለወጥ ነው። እግዚአብሔርን እንደዚህ ወይም እንደዚህ አድርግ ማለት አንችልም። ኢዮብ ግን እንደዚህ ለማድረግ ሲሞክር ነው የምንመለከተው። ከቁጥር 23 እስከ 5 ያለውን ስፍራ ደግሞ እንመልከት። ያለብኝስ በደልና ኃጢአት ምን ያህል ነው? መተላለፌንና ኃጢአቴን አስታውቀኝ። ፊትህን ከኔ የሰወርክ እንደ ጠላትህም የቆጠርከኝ ስለምን ነው? የረገፈውን ቅጠል ታስጨንቃለህን? ይላል ኢዮብ። ኢዮብ የኃጢአቱ ልክ ምን ያህል እንደሆነ ማወቅ ፈልጓል። ለምን ይህን ያህል ችግር እንደ ደረሰበትም እርግጠኛ መሆን ይፈልጋል። ስላለበት ሁኔታ ሲናገር እኔ እኮ እንደ ረገፈ ቅጠል ነኝ ይላል። ያሳዝናል። ከቁጥር 7 እስከ 8 ያለውን ደግሞ እንይ። እግሬን በግርግንድ አግብተሃል፣ መንገዴንም ሁሉ መርምረሃል፣ የእግሬን ፍለጋ ወስነሃል። እኔ እንደሚጠፋ በስባሳ ነገር ብልም እንደሚበላው ልብስ ነኝ ሲል ይናገራል። ስለ ራሱ የነበረው ግምትና አመለካከት ምን ያህል የተዋረደ እንደነበር ከዚህ ከጥቅስ መመልከት ይቻላል። ለምን ይህ ሁሉ መከራ እንደሚፈራረቅበትም ኢዮብ በፍጹም ግልጽ ሊሆንለት አልቻለም። የኢዮብን እንጉርጉሮ በምዕራፍ 14 ውስጥ በስፋት እንመለከታለን።
I'm not looking at the mass. ነበረ
ቶች ከጋታ ቢጽፍ አላን ጎራጎረ ስምናለሁ የወይራ ታሪኮ እጀርባቴ አደርጋለሁ ነገር ግራቢሆን አልናገርሎ የማመልከው አምላክ የታመ እስከናይተ ዝምላለሁ አድቁ ሰው ግን በመለሱ እንደተጣ በሕይወቴ ኖራ እውነትን ታጥቆ በቅኖች መንገድ ላይ ይቆማል ጌታ ሲደርስል ፍሬው ጣፋጭ ሰንፈናን ካቡ አርቆ በመልስ ያስ ዝምራለ ዝምራል ለመመተን ለመጠበቅ ያየ ላይ ነው ቆይ እስኪ መጣራት መልካም ነገር ያደግ አምናለም ግን እንደሚያስበ ለመጠበቅ ያየ ላይ ነው ቆይ እስኪ መጣራት ገረሪ አደግ አምናለም ግንምያስበ ወጆይን መከፍታርክ ከቡተር አልሰበስ ከመከራና አመ አብትነ ቤቴ አላተማቺ በችግሬ የኖር ታግሼ ጌታን እጠብቀዋለሁ ቢዘለይም በርግጥ ይመጣል እጎበኛለሁ ዝምራለሁ አልናገር ዝምራለሁ ላብረር ጠበቂ ኃይላይ ሆ ቆይ እስኪ መጣራኝ መልካም ነገር ያዘብኝ አምናለም ግን እንደሚያስበኝ ጠበቂ ኃይላይ ሆ ቆይ እስኪ መጣራኝ መልካም ነገር ያዘብኝ አምናለም ግን እንደሚያስበኝ ዝምራለሁ አልናገር
አው ወዳጆቼ እኛም እንደ ዘማሪው ጴጥሮስ ገዛኝ በእግዚአብሔር ፊት ዝም ማለቱ ይበጀናል ማለትን እንማር። እግዚአብሔር በፈቀደውና በወደደው ሰዓት ደግሞ ነገሮቻችንን ያከናውናል። አው እኔና እናንተ የኛን ነገሮች ሁሉ ማከናውን አንችልም። እግዚአብሔር ለሕይወታችን የሚረባ ቅዳለው በእውነት ላለው ወዳጆቼ ሕይወታችንን ሁለንተናችንን ለእግዚአብሔር ብንሰጥ እሱ በወደደውና በፈቀደው ሰዓት ሁሉን ነገር አሳምሮ ማከናውንን ያውቅበታል። እኛ ግን እንዲሁን እንጨነቃለን። እኛ ግን እንዲሁን ወጣለን፣ እንዲሁ እንወርዳለን። እግዚአብሔርን መጠባበቅ ግን መልካም ነው። ከዚህ በመቀጠል እንግዲህ ቀደም ብዬ እንደተናገርኩት ከምዕራፍ 14 የኢዮብን እንጉርጉሮ አብረን እንመለከታለን። ከሴት የተወለደ ሰው የህይወቱ ዘመን ጥቂት ቀን ነው፣ መከራም ይሞላዋል ይላል። መከራ የሰው ሁሉ ጣፈንታ መሆኑ ማንም የሚያምንበትና የሚቀበለው ነው። ይብዛም ይነስ እንጂ ሁላችንም ወዳጆቼ የየግላችን ችግር አለን። ከዮብ ወዳጆች አንዱ ኤልፋዝ ያሞራ ግልገሎች ግን ወደ ላይ የበረሩ ከፍ እንዲሉ እንዲሁ ሰው ለመከራ ተወልዷል ይላል። ይህንን ባለፈው ጥናታችን ክፍለ ጊዜ ተመልክተናል። ኢዮብ ምዕራፍ 5 ቁጥር 7ን በኋላ ተመልከቱ። ወዳጆቼ እንደ ሙዚቃ ሁሉ ችግር የዓለም ሕዝብ ሁሉ መግባቢያ ቋንቋ ሆኗል። ቁጥር 2ን ደግሞ ተመልከቱ። እንደ አበባ ይወጣል ይረግፋልም፣ እንደ ጥላም ይሸሻል እርሱ ማይጸናም ይላል። ወደንም ጠላን ሞት ለማንኛችንም የማይቀር ነው። አንድ ቀን ይህን ዓለም ጥለን እንሄዳለን። ሕይወት ፀሐይ ስታልፍ እንደሚጠፋ ጥላ ነው። በቁጥር 3 እና 4 ኢዮብ የተቆረጠ አበባ በፍጥነት እንደሚጠወልግ ወይም አሁን ታይቶ እንደሚያልፍ ጥላ የኔም ሕይወት አጭር ነው ይላል። ኢዮብ የሚለው ይህን ካለ በኋላ ደግሞ ኢዮብላችንም በኃጢአት እንደተወለድን ይናገራል። ይህን በተመለከተ ዳዊት እነሆ በአመጻ ተጸነስኩ እናቴም በኃጢአት ወለደችኝ ይላል። መዝሙር 51 ቁጥር 5ን ይመለከቷል። ታዲያ ከኃጢአተኛ እናትና አባት እስከ ተወለድን ድረስ እንዴት ንጹሕ መሆን እንችላለን? እርኩስ ከሆነው ነገር ቅዱስ ነገር እንዲመነጭ ማድረግ አይቻልም። ይህ ዓለም አቀፍ ሕግ ነው። የሰው ዕድሜ የተወሰነ ነው። የወሩም ቁጥር ባንተ ዘንድ ነው። እርሱ ሊተላለፈው የማይችለውን ዳርቻ አደረክለት ይላል ቁጥር 5 ላይ። እንደ ሰው ልጅነቱ ኢዮብ ስንነቱን ነው የሚነግረን። ዳዊትም በሞት ጥላ መካከል እንኳን ብሄድ ይላል። መዝሙር 23 ቁጥር 4ን በኋላ ተመልከቱ። ተጀምሮ እስኪያልቅ ድረስ ወዳጆቼ ሁላችንም የሞት ጥላ ባንዣበበበት ሸለቆ ውስጥ ነው የምናልፈው። በመጨረሻው ሸለቆ እየጠበበ ይመጣና እኛም በሞት እንሸነፋለን። ምንጊዜም ቢሆን በሞት ሸለቆ ውስጥ ነው የኖርን ያለ ነው። ከቁጥር 7 እስከ 10 ያለውን ደግሞ በኋላ ተመልከቱ። በዚህ ክፍል ኢዮብ እንደሚናገረው አንድ ሰው በጣም የተሳካለትና ዝነኛ ሊሆን ይችላል። ሆኖም ምንም ሳስበው በሞት ይወሰዳል። ምናልባትም ጥሎት የሚሄደው ጥቂት መታሰቢያ ነገር ይኖረው ይሆናል። በስሙ የሚጠራ መንገድ ወይም ህንጻ ይኖረው ይሆናል። ይህ ሁሉ ግን ለሟቹ ምን ይጠቅመዋል? ቀጥሎ የምናነበው ደግሞ የኢዮብ እምነት ወደ አንድ አይነት የእድገት ደረጃ መድረሱን ነው። ኢዮብ እንዲህ ይላል። ከቁጥር 14 እስከ 15 ያለውን ተመልከቱ። በእውኑ ሰው ከሞተ ተመልሶ ሕያው ይሆናልን? መለወጤ እስኪመጣ ድረስ የሰልፌን ዘመን ሁሉ በትዕግስት በተጠባበቅሁ ነበር። በጠራኸኝና በመለስኩልህ ነበር። የእጄንም ሥራ በተመኘኸው ነበር ይላል። ሰው ከሞተ በኋላ እንደገና በሕይወት ይኖራልን የሚለው ጥያቄ የሰው ልጆች የዘመናት ጥያቄ ሆኖ ኖሯል። ከሚቀጥሉት ጥቂት ምዕራፎች በኋላ ይህንኑ ጥያቄ ያነሳው ኢዮብ እኔ ግን የሚበጀኝ ያው እንደሆነ በመጨረሻም ዘመን በምድር ላይ እንዲቆም ይህ ቁርበቴም ከጠፋ በኋላ በዚያን ጊዜ ከሥጋ የተለይቼ እግዚአብሔርን እንዳያውቃለሁ እኔ ራሴ አየዋለሁ፣ ዐይኖቼም ይመለከቱታል፣ ከእኔም ሌላ አይደለም፣ ልቤ በመናፈቅ ዝሏል ሲል እንመለከታለን። ይህንን ወደፊት በመጽሐፈ ኢዮብ ምዕራፍ 19 ከቁጥር 25 እስከ 27 ባለው ስፍራ እንመለከታለን። ወዳጆቼ ጠቅላላ ምዕራፉ ሞትን በተመለከተ የቀረበ እንጉርጉሮ ነው ማለት ይቻላል። ረጋ ብላችሁ ሙሉውን ምዕራፍ እንድታነቡ በጌታ ፍቅር አሳስባችኋለሁ። እንግዲህ የዛሬውን ጥናታችንን እዚህ ላይ እናገባድዳለን። ደህና አደሩ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።